የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን እሁድ ሜይ 21 2017 ከቤተክርስቲያኗ መደበኛ ፕሮግራም በኋላ ከአንድ ሰዓት እስከ 3 ፒኤም ለሬዲዮ ፕሮግራም መርሃ ግብር የሚውል የገቢ ማሰባሰቢያ ወይም ፈንድሬዚንግ አዘጋጅታለች። በዚህ ሬዲዮ ፕሮግራም የተባረካችሁ በምሳ ግብዣው ላይ ከወዳጆቹ ጋር እንዲገኙ በጌታ ፍቅር ተጋብዘዋል። በዚህ ቀን ፕሮግራም በአካል ለመገኘት የማይመቻችሁ ደግሞ በኦንላይን www.wangel.org በመግባት ስጦታችሁን እንድታበረክቱ በጌታ ፍቅር እንጠይቃለን። አድራሻው 1210 ኖርዝ ሃይላንድ ስትሬት አርሊንግተን ቨርጂኒያ 22201 ነው። ጌታ ይባርካችሁ።
ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
አሁን የማስተምረው ትምህርት በወንጌል ስብከትና ትምህርት የክርስቶስ ተቀዳሚነትና ብቸኝነት የሚል ርዕስ ይሆናል። መጽሐፍ ቅዱስ እንደዚህ ይላል። ስለናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ እግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ ጋደላለሁ። የተሰወረ የጥበብና የውቀት መዝገብ ሁሉ በርሱ ነውና ማንንም ደሚያባብል ቃል እንዳስታችሁ ይህን እላለሁ ይላል ጳውሎስ። በመቀጠል በስጋ ምንም እንኳን ብርቅ በመንፈስ ከናንተ ጋር ነኝና ሥርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት ያያየው ደስ ይለኛል። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በርሱ ተመላለሱ። ስር ሰዳችሁ በርሱ ታነጹ። እንደ ተማራችሁም በሃይማኖት ጽኑ። ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንንም እንዳይማርካችሁ ተጠበቁ። በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። የእግዚአብሔር ስም የተባረከ ይሁን። ሚስጥረ ስጋዌ ክርስትና ነው። አንድ ሰው ክርስቲያን ለመሆን የሚበቃው ኢየሱስ ክርስቶስን አምኖ ነው። ወገኖቼ የዳነ ሰው በመንፈሳዊ ህይወቱ ማደግ የሚችለው ወደ ኢየሱስ ክርስቶስ ስር እየሰደደ ነው። የሰው መንፈሳዊ ህይወት የእድገት አቅጣጫው ኢየሱስ ክርስቶስ ነው። የሐዋርያት፣ የነቢያት፣ የወንጌል ሰባኪዎችና አስተማሪዎች ያገልግሎታቸው ውጤት ሰዎችን ወደ ክርስቶስ ፍጹም ሙላት ማድረስ ነው። ወንጌላዊ ኢየሱስ ክርስቶስን መስበክ ነው ስራው። የምስራቹ ኢየሱስ ነው። ነቢይ ቢሆን የክርስቶስን ምስጢር የመግለጥ ከክርስቶስ ጋራ አልጣጣም ለያለን ህይወት በመምከር በመውቀስ በመንፈስ ቅዱስ ጸጋ ሰዎችን ወደ ክርስቶስ ማስጠጋት ማቀራረብ ነው። ኢየሱስን የማያሳይ ወንጌል ወንጌል አይደለም። ሚስጥረ ስጋዌ ክርስትና የሚሆንበት ምክንያት ኢየሱስን ያገኘ አብን ስለሚያገኝ ነው። በአንደኛ ዮሐንስ ምዕራፍ 2 ከቁጥር 23 እስከ 24 ላይ ወልድን የሚክድ ሁሉ አብ እንኳን የለውም፣ በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኖር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ የሚለው ቃል ይህንን ያሳያል። ወልድን የሚክድ አብን ለብቻው ሊያገኘው አይችልም። አብን ያለ ወልድ ማንንም ሊያገኘው አይችልም። ጌታ ኢየሱስ ራሱ በዮሐንስ ወንጌል በምዕራፍ 14 ቁጥር 6 ላይ ኢየሱስ እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም እንዳለ መርሳት የለብንም። ሰዎችን ኢየሱስ ክርስቶስን የሚያስጀምር የክርስትና መጀመሪያ ብቻ አድርገው ይመለከቱታል። ኢየሱስን የክርስትና መጀመሪያ አድርገው ብቻ ይመለከቱታል። አንዳንድ የቴሌቪዥን ሰባኪዎች ክርስቶስ አልባ የሆነውን ስብከታቸውን ከሰበኩ በኋላ ኢየሱስን በስብከታቸው መጨረሻ ላይ ሰዎች ጌታን አምነው እንዲቀበሉ ወንጌል ሳይሰብኩላቸው የስብከታቸው ማሟጠጭ አድርገው ያቀርቡታል። የስብከታቸውን በርካታ ጊዜ የሚወስደው ለክርስቶስ ወንጌል ባዕድና እንግዳ የሆነ ቅራቅንቦ መሰብሰቢያ፣ የዚህ ዓለም ሸቀጥ መሰብሰቢያ የሆነ መነገጃ ትምህርት ነው። ሐዋርያት ሲያስተምሩ ሲሰብኩ ለሚያገለግሏቸው በጸሎት ሲጋደሉ ምን እንደሚያደርጉ በመግቢያ ላይ ያነበብኩት የአምላክ ቃል ያሳያል። በተከታታይ ሳቀርብላችሁ የነበሩ ትምህርቶች በትኩረት የሚሰጡበት ዋናው ምክንያት ኢየሱስን አስመልክቶ የሚሰጡ የስተት ትምህርቶች የሚያመጡት ኪሳራና ጥፋት መለኪያ የሌለው ስለሆነ ህዝብን ከጥፋት የሚያድነውን ጌታ ለሰዎች ለማሳየት ነው። የጌታ ኢየሱስን መካከለኛነቱን፣ ጠበቃነቱን፣ ዋስነቱን፣ ሊቀ ካህንነቱን መካድ ትልቅ ስተት ነው። ለእርግማንና ሃይማኖትን ለማምከን ምክንያት ሊሆን ለሚችል ክፉ ምንፍቅና ይዳርገናል። በርካታ ሰዎች ኢየሱስ ክርስቶስ በሰራው ሥራ ብቻ የሚድኑ ይመስላቸዋል። ሐዋርያት ወንጌልን የጻፉት ኢየሱስ የሰራውን ሥራ ሊናገሩ ብቻ አይደለም። ኢየሱስ ክርስቶስ የሰራቸው ተአምራቶቹም ሆነ የተቀበለው መከራና የተነሳው ትንሣኤ በማንነቱ ላይ የተመሰረቱ መሆናቸውን መርሳት ፈጽሞ የሚቻል አይደለም። ሐዋርያት ወንጌልን ሲሰብኩ ሲያስተምሩ ዋና ዓላማቸው የኢየሱስ ክርስቶስን ማንነት ሰዎች እንዲያውቁና እንዲረዱ ለማድረግ ነው። ዛሬ የሰዎችን ነብይነት የምንለካው ስለ ሰዎች በሚናገሩት ነገር ነው። ሐዋርያው ጳውሎስ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ ጋደላለሁ አለ። የሰዎችን ሁሉ ምስጢር ብናውቅ ወረኛ ያደርገናል ይሆናል እንጂ መንፈሳዊ እድገትና ለውጥ አመጣለን። ትክክለኛ መገለጥ ስለ ኢየሱስ ነው። ዛሬ ኢየሱስን ሳይገልጡ በርሱ ስም የሚደረገው መገለጥ ሁሉ ቤተ ክርስቲያንን እርቃኗን የሚያስቀራት የስተት አሰራር የሞላው ችግር መሆኑን እግዚአብሔር አይኖቻችንን ከፍቶ ያሳየን። ሐዋርያው የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ አለ። ይህንን የሚልበት ምክንያት ምንድን ነው? በራሱ ምክንያቱን ሲናገር የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። ከጌታ ከኢየሱስ ውጪ ምንም የተሰወረ የጥበብ የእውቀት መዝገብ የሚሆን ሌላ ሶርስ የለም። ይህንን ስለሚል ነው ጳውሎስ በኢየሱስ ክርስቶስ ያለው የጥበብ የእውቀት መዝገብ ከዚህ ምድር ኑሮ ጋራ ያልተያያዘ የማያልፍና ዘላለማዊ ክብር ያለው እውቀት ነው። በኢየሱስ ክርስቶስ የተሰወረው እኛ ዛሬ በዚህ ምድር ከምንኖረው ኑሮ ጋራ የተያዘ አይደለም፣ ሰማያዊና ዘላለማዊ ነው። ይህንን የምድሩን የሚያስንቅ ነው። ይህንን ምስጢር ነው እግዚአብሔር እንዲገልጥልን የሚያስፈልገው። ልንጸልይም ልንለምንም ልንናፍቅም የሚገባው ይህንን ነው። ኢየሱስ ከሰለቸን በመናፍስት የተጠቃን አዚምና ድንዛዜ የለበስን መሆናችንን ያሳያል። ምክንያቱም ኢየሱስን ለማወቅ መንፈሳዊ ገድልና ሰልፍ የሚበዛበት ጉዳይ እንደሆነ ጳውሎስ እጋደላለሁ ያለውን ቃል መርሳት የለብን። ክርስቶስ ተቃዋሚ የማያምኑትን ሐሳብ እንደሚያሳውር ሁሉ የሚያምኑትንም ሐሳባቸውን በማበላሸት ለክርስቶስ የሚሆነውን ቅንነታቸውንና ንጽህናቸውን እንደሚለውጥ ሐዋርያው ለቆሮንቶስ ሰዎች በጻፈው በሁለተኛው መልእክቱ በምዕራፍ 11 ቁጥር 3 ላይ ይናገራል እንዲህ ሲል፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። እነዚህ አማኞች ናቸው። ጳውሎስ ሰክቶ ፈርቶ ሰይጣን ይህንን በጎ ህሊናቸውን መልካም ሐሳባቸውን ለኢየሱስ ያላቸውን ሰይጣን እንዳይለውጠው ይሰጋል። ኢየሱስ ክርስቶስ አይረበንም ኢየሱስ ክርስቶስ አይጠማንም ጌታ ኢየሱስ አይናፍቀንም ሙሽራ ሆኖ የሚመጣላቸው ሰዎች መሆን አለ መሆናችንን ይህ አሳይምን ሙሽራዋን ሳትናፍቅ ሰርጓም የሚያምራት ሴት አለችን ኢየሱስ ክርስቶስ ካልናፈቀን እርሱን ካልተራበን እለት እለት ክርስቲያን አድርጎ የሚያኖረን ጸጋ ከማን ይገኛል? ዛሬ ኢየሱስን ራሱን ስንቶቻችን እንፈልገዋለን? ኢየሱስ የሚሰራውን ወይንስ ኢየሱስን ራሱን እንሸዋለን? ጌታ ኢየሱስ በአምስት የገብስ እንጀራና በሁለት አሳ ከመገባቸው በኋላ የሆነውን ዮሐንስ ወንጌል በምዕራፍ 6 ቁጥር 2 እስከ 6 ላይ የጌታን በረከት በእነዚያ እንጀራዎች ያዩት ሰዎች ያደረጉትን ይናገራል። በነገውም በባህር ማዶ ቆመው የነበሩ ህዝብ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሆኑ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባዩ ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብሪያዶስ መጡ። ህዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት። ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም አለ። ውድ ወገኖቼ እናንተ ኢየሱስን ለምን ትፈልጉታላችሁ? ለፈውሳችሁ? ችግራችሁን ቋጠሯችሁ ሊፈታላችሁ? ደግ ነው የለመናችሁትን የተቸገራችሁትን ያደርግላችኋል። ነገር ግን ኢየሱስን ከዚህ በላይ ትፈልጉታላችሁ? ለማንነቱ ትፈልጉታላችሁ? ጌታ ኢየሱስ ማንነቱን ለማሳየት የሰራውን ተአምር ፈልገው ጌታን ሲፈልጉት እነዚህ ሰዎች እናያለን ከበሉ በኋላ። ጌታ ኢየሱስ ግን እርሱን ባለ መፈለጋቸው ሲወቅሳቸው ይታያል። በቁጥር 7 ላይ ለሚጠፋ መብል አትስሩ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱን እግዚአብሔር አባትሞታል በማለት ሲናገራቸው የጠየቁት ጥያቄ እንደዚህ የሚል ነበር። እንግዲህ እግዚአብሔርን ስራ እንድንሰራ ምን እናድርግ የሚል ጥያቄ ጠይቆታል። ለዚህ ጥያቄ ጌታ የሰጣቸው መልስ እጅግ ያስደንቃል። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ይሁን እንጂ እነዚህ ሰዎች ይህንን መልስ ሲሰጣቸው በእርሱ እንደማመን መልሰው እንግዲህ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? በማለት ጌታ ኢየሱስ ሌላ ታምር እንዲያደርግና እንዲያሳምናቸው ሲፈልጉና ያለ በጥቂት እንጀራና በጥቂት አሳ ያበላቸው ያ ታምር አልጠገባቸውም። ያ ታምር አልበቃቸውም። ወደ ማንነቱ አላደረሳቸውም። ኢየሱስን የእግዚአብሔር ልጅ ሊያዩበት ከሰማይ የወረደውን እንጀራ እንዲመለከቱት አልሆኑ። እነ ጴጥሮስ ግን በአንጻሩ ውድ ወገኖቼ ሌሊቱን በሙሉ አሳ ሲያጠምዱ አድረው አቅቷቸው ጌታ ኢየሱስ በጀልባቸው ከተጠቀመ በኋላ መረባቸውን ወደ ጥልቁ እንዲጥሉ አዟቸው ወዳጆቻቸውን መጥራት እስኪያስፈልጋቸው ድረስ መረባቸው ሊቀደድ እስኪደርስ ድረስ በርካታ ሰዎችን ሁሉ ከሰበሰባቸው በኋላ ተከተሉኝ ሲላቸው ጀልባቸውን አሳዎቹን አባቶቻቸውን ጥለው ኢየሱስን ተከተሉት። ውድ ወገኖቼ ኢየሱስ ክርስቶስ ያደረገልን ነገር ሌላ እንዲያደርግልን ነው የሚያደርገን ወይስ እንድንከተለው ነው የሚያደርገን? እነዚህ ሰዎች ጌታ በተአምራት ያበላቸውን ምግብ ቁጭ አድርገው እንግዲህ እንካንተ እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? በማለት ጌታን ሲናገሩት እናያለን። በዚህ ጊዜ ኢየሱስ የሰጣቸው መልስ ኢየሱስ እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነው ሲላቸው መለስ አድርገው ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን ሲሉት እናያለን። እሱ ስለ ሰማያዊ እንጀራ ሲነግራቸው እነሱ ስለ ሆድ እንጀራ አስባሉ። ጌታ ኢየሱስ ግልጥ አድርጎ ኢየሱስም እንዲህ አላቸው ይላል ወንጌል፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም በማለት ሲናገር በዚህ ንግግሩ በመጨነቅ ጌታን ጥለውት ሄዱ። ውድ ወገኖቼ ኢየሱስ ዛሬ እንዲቢል ስንቶች ለኔ የሕይወት እንጀራ አንተ ነህ ብለው ከጌታ ጋር አይጣበቃሉ። የሚያስደንቀው አምነዋል ከተባሉት ደቀ መዛሙርት መካከል ብዙዎቹ ጌታ የተናገረው አስጨንቋቸው ጥለውት ሄዱ። ጌታ ኢየሱስ ክርስቶስ ይህ የኦፒኒየን ያመለካከት ሐሳብ ጉዳይ ሳይሆን ይህ ማንም ዓለም ሁሉ ቢክድ ኢየሱስ ስለማንነቱ የተናገረው የሕይወት እንጀራነቱ እሱም በልቶ መራብ እንደሌለ ከሱ ጠጥቶ መጠማት እንደሌለ የሕይወት እንጀራነቱ የሚካድ አይደለም። ወደ ጌታ ኢየሱስ ክርስቶስ መጥቶ የሚርበው ሰው አለ? ኢየሱስን አግኝቶ የሚጠማው ሰው አለ? ኢየሱስ ክርስቶስ ጋር መጥተው ሆድን የሚሞላ እንጀራ የበሉ የሕይወት እንጀራነቱ እንዳልገባቸው ሰዎች ካልሆነን በስተቀር ኢየሱስ ክርስቶስ ጋር መጥቶ የሚርበው አለ? ወደ ማን ሊቀላውጥ ይሄዳል? የዘላለሙ የሕይወት እንጀራ ኢየሱስ ለዘላለም ያጠግባል። የዘላለም የሕይወት ውሃ ኢየሱስ ለዘላለም ያረካል። የኢየሱስ ክርስቶስን ጣዕምና ክብር ከሕይወታችን የሚሰውርብን ሰይጣናዊ አሰራር እንደሆነ መረዳት ይኖርብናል። ክርስቶስ ኢየሱስ እሱ ጌታ ነው። እርሱን በማመን የሚጀመረው ክርስትና ወደ እርሱ ስር በመስደድ ይታደጋል። ወደ እርሱ ስር እየሰደድን እርሱን እየተጠጋን በእርሱ እየተሞላን የእግዚአብሔር ማደሪያዎችና የክርስቶስ አካል ሆነን ነው የምንሰራው። ጅማሪያችን ኢየሱስ፣ ፍጻሜያችን ኢየሱስ ክርስቶስ ነው። ጥበበኛ የሆነን እየመሰለን ክርስቶስ አልባ በሆነ ትምህርትና ስብከት ወንጌል አገለግላለሁ ብንል ለፍርድ እንጋለጣለን። በመሰረቱ ላይ የሚሰራው ሁሉ ከመሰረቱ የተገኘ መሆን ሰይጣናዊ ለሆነ አዚምና ለመንፈሳዊ ድንዛዜ አልፈን እንዳንሰጥ ክርስቶስን በትጋት በልባችን በክብር ልንጠብቀው ይገባል። ኢየሱስ ክርስቶስ ከሰው ሆድ የሕይወት ወንዝ የሚያፈልቅ ምንጭ ነው። ክብርና ምስጋና ለስሙ ይሁን። የዕብራዊው ጸሐፊ በምዕራፍ 1 ከቁጥር 1 እስከ 3 ላይ የሚናገረውን ልብ እንበል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በጥንት ዘመን እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ምን ተናገረ ቢባል የተናገረው መልእክት ከመልእክተኞቹ ተለይቶ እንዲህ አለ የሚባል መልእክት የሚሰማና በጽሑፍ የቀረበ መልእክት ነው የሚያስተላልፈው። ከዚህ የተነሳ መልእክቱ ከተናጋሪዎቹ ማንነት ጋር የተሳሰረ ሳይሆን ከላካቸው አምላክ ጋር ብቻ የተያዘ ነው። መልእክቱን መልእክት የሚያደርገው በነቢያት የሚናገረው ጌታ ነው። በዚህ ዘመን መጨረሻ ለኛ ግን የተናገረን በልጁ ነው። በልጁ የተነገረው መልእክት በልጁ ማንነት ላይ የሚያተኩር ነው። መልእክቱ ራሱ ኢየሱስ ክርስቶስ ነው። የዕብራዊው ጸሐፊ ልጁን መልእክተኛ አድርጎ አይደለም ማቅረብ የፈለገው፣ ልጁን መልእክት አድርጎ ነው ሊያሳየን የሚወደው። ስለሆነም የዘመኑ መጨረሻ መልእክት ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ በማለት ይገልጸዋል። ዓለማት የተፈጠሩበት የተፈጠሩለት ልጅ፣ ሁሉ የርሱ የሆነ ልጅ፣ ያባቱን ክብር የሚያንጸባርቅ ልጅ፣ ሁሉን በስልጣኑ ቃል የሚደግፍ የሆነው ልጅ፣ በሰማያት በአባቱ ቀኝ የተቀመጠው ልጅ መልእክተኛ ሳይሆን መልእክት ነው። ወንጌል ኢየሱስ ነው። በብሉይ እግዚአብሔር የተናገረባቸው ሁሉ መልእክታቸውን ከተናገረው ካለፉ በኋላ በመቃብር እንደሚኖሩ ዳዊት ስለ ዳዊት ጴጥሮስ በሐዋርያ ሥራ ምዕራፍ 2 ላይ ከቁጥር 29 እስከ 31 ላይ ያለውን መመልከት ይረዳል። እንዲህ ይላል ጴጥሮስ፣ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተ እንደ ተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስ እንዳላየ ተናገራል። ኢየሱስ ነቢያት የሚናገሩለት መልእክት ነው። ስለ ኢየሱስ የተናገሩት ነቢያት በመቃብር ናቸው። ጴጥሮስ እንዳለው በዘመን መጨረሻ በልጁ የተነገረው መልእክት ግን ልጁ ስለሆነ የናዝሬቱ ኢየሱስ ክርስቶስ በምድርም ሳለ እኔ ሕይወት ነኝ፣ እኔ የሕይወት እንጀራ ነኝ፣ እኔ መንገድና እውነት ነኝ በማለት የተናገረ ጌታ ነው። ኢየሱስ ክርስቶስ በምድር ሳለ ስለ እግዚአብሔር የተናገረው ነገር የቱንም ያህል እንዳለ ቢመስለንም የመለኮትን ሙላት በሰውነት የገለጠ አንድ ልጅም ከአባቱ ዘንድ እንዳለው ክብር ያለውን ክብሩን በሥጋ የገለጠ ጌታ መሆኑን መርሳት የለብንም። ሞቶ ከተነሳ በኋላ ሐዋርያት ነቢያት የሚሰብኩት መልእክት እርሱን የምሥራች አድርገው እንጂ እርሱ የሰራውን ሥራ ከማንነቱ ለይተው አይደለም። ስለ እርሱ የሚነገረው ወንጌል የእርሱን ማንነት ካላሳየና ካልገለጠ የእርሱ ወንጌል አይደለም። ሰይጣን የሚታገለውና የሚጋደለው የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያምኑትን አሳብ ለማሳወር እንዴት እንደሚሰራ መጽሐፍ ቅዱስ ይናገራል። ሐዋርያቱ ይስለገባቸው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 4:5 ላይ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክም፣ ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን እንዳለው ለወንጌል ከባርነትም አልፈው ራሳቸውን ለመከራ የማገዱ ያገለገሉት ኢየሱስ ክርስቶስ ጌታ ወንጌል ነው። የእግዚአብሔር ስም የተባረከ ይሁን። በአንደኛ ቆሮንቶስ 15:1 ላይ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ በማለት ሐዋርያው የቆሮንቶስ ሰዎችን ይመክራቸዋል። ሐዋርያው የሰበከላቸው የተቀበሉት የቆሙበት የሚድኑበት ወንጌል ምንድን ነው? በዚሁ መጽሐፍ ውስጥ በምዕራፍ 2 ከቁጥር 1 እስከ 2 ላይ እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ብሎ ነበር። ሐዋርያው የሚያሳስባቸው ወንጌል ከኢየሱስ ክርስቶስ ውጪ ሌላ ነገር ያልተቀላቀለበትን ወንጌል እንደሆነ እንመለከታለን። ልብ ማለት ያለብን ሐዋርያው ከተለያቸው በኋላ እንኳን ይህንኑ ወንጌል ያሳስባቸዋል። ይህ ማሳሰቢያ ልባቸውን ጥለው የሰሙትን ወንጌል እንደገና እንዲያውቁት ለማድረግ የተደረገ እንደሆነ እናያለን። ልባቸው ከሰሙት ወንጌል እንዳይርቅ በዚያው መረዳትና ማስተዋል እንዲቆዩ ለማድረግ የተጻፈ ምክር ነው። እኛስ ዛሬ ኢየሱስ ሙሽራው ሊመጣ ባለበት በዚህ ዘመን ማማዋጠጫ ዘመን ውስጥ ይያለን ሙሽራውን ኢየሱስን ልናስብ አይገባንም? ኢየሱስ ሊመጣ በቀረበበት ዘመን የሚሰበከው የሚመጣው የኢየሱስ ወንጌል ብቻ መሆንን አይገባውም? ሙሽራይቱ ቤተክርስቲያን በምን ጸርታ ተቀደሳ በፊቱ ነውር የሌላት ሆና ትቆማለች? ማን ነው ነውሯን የሚያስወግድላት? ለማን ነው ተቀደሳ የምትቀርበው? እግዚአብሔር የሰጠና እንዲያ ልጅ መላእክት የሚሰግዱለት የሚላላኩት ፈቃዱን ለማድረግ በፊቱ የሚቆሙለት ጌታ ነው። እግዚአብሔር የሰጠንን ልጅ ራሱ እግዚአብሔር የሆነ ደግሞ በሰው ተፈጥሮ ውስጥ የአምላክን ክብር በሙላት የገለጠ ጌታ ነው። የተሰጠንን ልጅ ማመን ሌላ ፍጡር የማደርግልንን ያደረገልን ሕይወትንና ለመጥፋትን በሞቱና በትንሣኤው ኃይል ከኛ ጋር በተጋራው ትስብእቱ የገለጠልን ጌታ ነው። የተሰጠን ኢየሱስ እንደ ሙሽራ ራሱ ወዳዘጋጀልን ሰማያዊ ሀገር ሊወስደን የሚመለስልን ሙሽራ ነው። የተሰጠን ጌታ አሁን ስለኛ በአባቱ ፊት የሚታይልን የዘላለም ሊቀ ካህናችን ነው። ከእርሱ ጋር ተዳብሎ ወንጌል ሆኖ የሚነገር ማንም የለም። ወንጌል ኢየሱስ ክርስቶስ ነው። የሰማችሁትን ለደህንነታችሁ ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤ.ኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።